تسلولت پروگرامه چن اهون ای جمرال یه ایتیپیا حزباوی اویوتاوی پارتی ایحبفا راسون لحزب ایفا یاد رقبتن اربع عرات تنیا عمد لمذکر کنیان جوش گارف بمیل رئیس بفاسیکا ملسه تدرسو المصحف مترد جمرنال یه مصحف یمیات کرو ده ایحبفا یوتار کنف ایحاولی ترجیتاوی اصرارنا وعالم بفاشستاویو درگ یدرسبت اصکتاگی ارمجالاینو كفل زتين أسمتن يتقل الله برنامجين في السامي يونال
كمصحف عالم كمصحف عالم برنامجين ونتنيا تاريك لاي يتمشرتو لبولدوشن يأيتوب يا تاريك باهلنا ماهزراوي الشيدوشن عندهم የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ كفل زتعي በዓሉ የሚመለከተው የኢሃፓ የሰራተኛው ዛባደሩን ክንፍ ነበር። ምክንያቱም ሜዴ የሰራተኛው ቀን ነው። በሌላ በኩል ደግሞ ደርግ በመደበኛነት የሚያዘጋጀው የራሱ ሰልፍ አለ። በዚያ ዓመት በእነሱ ሰልፍ ላይ ጸረ ደርግ መፈክር ይዞ መሰለፍ እንደማይቻል እኛም የበላዮቻችንም አውቀናል። ስለዚህ የመንግስትን ኃይል ለመከፋፈል በሚያስችል ሁኔታ በተለያየ ቦታ ሆኖም በተመሳሳይ ሰዓት ከዋናው ህዝባዊ በዓል ቀደም ብሎ በመላው አዲስ አበባ ሰልፍ እንዲካሄድ ከበላይ አካል ተወሰነ። የሰልፉ ብዛት ወደ 25 በሚሆኑ አካባቢዎች እንዲሆን ነበር። በአዲስ አበባ በሚገኙት 25 ከፍተኞች ብዛት አንጻር ተሰልፎ ሳይሆን አይቀርም። ከሰልፉ ቀን ቀደም ብሎ ሁሉም አባላት እንዳይቀሩ ባጽንኦት አልተነገረም። የፈለገና የተመቸው ብቻ እንዲካፈል የታሰበ በሚመስል መልክ ነው መልእክቱ የተላለፈው። እኔም ወደ ታች እንዲተላለፍ ያደረኩት በዚሁ መንፈስ ነበር። የዚህ ምክንያቱ ሰልፍ እንዲካሄድ የወሰነው ኢላማ ኢላባደሩ ክንፍ ስለነበር ይመስለኛል። ኢላማ አባላትም በአካባቢያቸው ከኛ ከወጣት ክንፍ አባላት በበለጠ ተነሳሽነት እንዲሰለፉ በጥብቅ ተነግሯቸው እንደነበር ሰምቻለሁ። ሰልፉ የሚጓዝበትን አቅጣጫና ሰዓት እንድንመርጥ አስተጠየቅንም። ካልተጠየቅን ደግሞ ሰልፉ የላባደሮቹ ስለሆነ መነሻውንና መድረሻውን የመረጡት እነሱ መሆን አለባቸው።
በእኛ ሰልፍ ውስጥ የሚከፈሉት መኖሪያቸው ወይም ስራቸው በእኛ ሪጅን ውስጥ የሆኑ አባላትና ደጋፊዎቻችን ነበሩ። ሰልፉ ሲካሄድ ስለሚበተኑ ወረቀቶችና ስለመፈክሮች ጉዳይ ስጭ መጠየቄ ተዚረኛል። ጻፊ የሰጠኝ መልስ ግን ለአባደሮቹ ካላኩልን እንጠቀማለን ካልሆነ ግን ይቀራል የሚል ነበር። ይህን የጠየቅኩት ያደፍርስ ማባዣዎች፣ ወረቀቶች፣ ቀለሞችና ማርከሮች በዋነኛነት እኔ ጋር ስለሚቀመጡ ቅድመ ዝግጅት እንዲደረግ በማሰብ ነበር። ለሰልፉ ከ12 ሰዓት በፊት እንዳይነገር ቢባልም አንድ ቀን ሲቀረው ነበር መነሻውንና ማድረሻውን ከነሰዓቱ የሰማሁት። በታችኛው መዋቅር ለነበሩት አባላት መልእክቱን ያስተላለፍነው ግን ከላይ በተነገረን መሰረት የሰልፉ ዕለት ጧት ረፋዱ ላይ ነበር። በዚያ ዕለት ከሰዓት በኋላ 11 ሰዓት ሲሆን መደበኛ ቀጠሮዎችን ሲጨርስ ወደ ሰፈሬ ሄድኩ። ቤቴ አጠገብ ከነበረው ከድር ሱቅ በር ላይ ለተወሰኑ ደቂቃዎች ቆሜ አላፊ አግዳሚውን እያየሁ የሚያውቀኝንም ሰላምታ እየሰጠሁ ቆየሁ። ምን ነው ዛሬ በጊዜ ቤት መግባትህ አለኝ ባለ ሱቁ። አንድ ሁለት የሚለኝ ሰው አጥቼ ነው አልኩትና እየቀለድኩ ወደ ቤቴ ገባሁ። ሱቅ በር ላይ ቆሜ መታየት የፈለግኩት ሆን ብዬ ነው። ቆይቶም ቢሆን ስለ ሰልፉ ሰው ሁሉ ስለሚሰማው ቤቱ በጊዜ ገብቷል ሰልፉ ላይ አልነበረም እንድባል ፈልጌ ነበር። ወዲያው ማሰሪያ ያለው ጫማና ብዙ ጊዜ የማልለብሰውን ጃኬት ቀይሬ ከቤት ወጣሁ። እንደለመድኩት ወደ ቤት የገባሁበትን መንገድ ቀይሬ ውስጥ ለውስጥ ቦሌ ማስተሚያ ቤት ፊት ለፊት ደረስኩ። ሰልፉ የሚጀመረው ከኦሊምፒያ ወደ መስቀል ፍላወር በሚወስደው መንገድ የቀድሞው የባቡር ሐዲድ በሚያልፍበት እስከ ቅርብ ጊዜ ድረስ ሙሉ ሸዋ ስጋ ቤት ላይ ነበር። አካባቢው በዚያ ጊዜ ጥቂት ቤቶች ብቻ የሚገኙበት ሜዳማ ነበር። እዚያ ስደርስ ለ12 አምስት ጉዳይ አካባቢ ይመስለኛል። ጥቂት ወጣቶች በርቀት ተበታትነው ይታያሉ። አንድ የኤሌክትሪክ ምሰሶ ተደግፌ ቆምኩ። ቀኑ አጭር ስለነበር ይመስለኛል ባልተለመደ ሁኔታ ጨለም ብሏል። ከሌላው ቀን በተለይ ፀሐይ ሙሉ በሙሉ በጊዜ እየጠለቀች ነው። ከአድማስ ባሻገር ደም መሰል ብርሃን በሰፊው ተዘርግቷል። ያ ክስተት በተለይ ለሰዓሊያንና ለተፈጥሮ አድናቂዎች ውብሽት ነበር። በሁለትና በሶስት ደቂቃ ውስጥ ከተለያየ አቅጣጫ አንድም ሁለትም እየሆኑ ወጣቶች አካባቢውን ሞሉት። ከግምቴ ውጭ አንዳንድ ልጆች በወረቀት ላይ የተጻፉ መፈክሮች ይዘዋል። ማን ያዙ እንዳላቸው አላወቅኩም። ሰዓቴን ሳይ 12 ሰዓት ሆኗል። ሰልፉ መጀመር አለበት ምክንያቱም ተነግሮናል። ከቆምኩበት ቦታ ተነስቼ ቀስ እያልኩ ወደ ሜዳው መሃል ሄድኩ። የሰልፉን መጀመር የሚጠብቁት ወጣቶች በየጥግ ጥጉ ቆመዋል። ሰውነቴን በጣም ቀፈፈኝ። ግራ ተጋብቼ ትንሽ እንደቆየሁ እንደገና ሰዓቴን ሳይ 12 ሰዓት አልፏል። ከነበርኩበት የሜዳው መሃል ተነስቼ ወደ ሐዲዱ አመራሁ። ከአንድ የሰፈሬ ልጅ በስተቀር ጸሐፊዬን ወይም አብሬ የምሰራቸውን ልጆች አንዱንም ማየት አልቻልኩም። እየጨለመ ስለነበር ከሩቅ ሰው መለየት አይቻልም። ሰዓቱ እየሄደ ነው። ሰዓት ማሳለፍ በእኛ ቤት ያልተለመደና አደጋንም የሚጋብዝ እንደሆነ አውቃለሁ። ሰልፉ የተሰረዘ መሰለኝ። በዚህ አይነት ውጥረት ላይ እያለሁ ድንገት አንድ ሰው ከኦሊምፒያ አቅጣጫ በፍጥነት ሲመጣ አየሁት። መጀመሪያ መንገደኛ መስሎኝ ነበር። እኔ ቆምኩበት አካባቢ ሲደርስ በአካባቢው የቆምነውን ልጆች በእጁ እየጠቀሰ ወደ መሃል እንድንንቀሳቀስና ሰልፉን እንድንጀምር በእጁ ምልክት ሰጠን። የሰውየው ችኮላ ከቁጥጥር ውጭ በሆነ መንገድ እንደዘገየ አይነት ነበር። ይህን ጊዜ እኔ ወደ መሃል በፍጥነት በመሄድ በተለያየ አቅጣጫ የነበሩትን ልጆች እንዲጠጉ በእጅ ጭብጨባ ጠራው። ሰውየውን የረዳሁት በዋነኝነት እኔ ነኝ፣ ምክንያቱም ሰልፉ የሚጀመርበት ሰዓት አልፏል። በሌላ አካባቢ ሰልፉ ስለሚጀመር ሁሉም ቀበሌዎችና ወታደሮች ስለሚሰሙ አካባቢያቸውን መጠበቅ ይጀምራሉ። እኛንም ሳንጀምር ይደርሱብናል የሚል ግምት ነበረኝ። በጥቂት ሰከንዶች ውስጥ ሜዳው ላይ ተበታትኖ በየጥጋ ጥጎ ቆሞ ይጠብቅ የነበረው ሰው ሐዲዱ ላይ ስለተሰባሰበ ሰልፉ ተጀመረ። የሰልፉ አቅጣጫ እንዲሆን የተወሰነው ከሙሉሸዋ ስጋ ቤት ተነስተን በቀድሞው የባቡሩን ሐዲድ ላይ በመጓዝ ወደ መሿለኪያ አቅጣጫ ማቅናት፣ እዚያ ከመድረሳችን በፊት በፍላሚንጎ ጀልባ በኩል ዋናው የቦሌ መንገድ በመሄድ ማጠናቀቅ ነበር። ሜይዴይ የላባደሩ በዓል ነው የሚለው መፈክር የመጀመሪያው ይመስለኛል። ሰልፈኛው መልሶ አስተጋባ። ኢህአፓ የላባደሩ ፓርቲ ነው። ጊዜያዊ ህዝባዊ መንግስት ይቋቋም። ዴሞክራሲ ያለ ገደብ። አካባቢው ቀውጥ ሆነ። በግራና በቀኝ የነበሩት ነዋሪዎች፣ በዝቅተኛ የኑሮ ደረጃ ላይ የነበሩ ዜጎች ስለነበሩ የሰልፉ አቅጣጫ የተመረጠበት ስሌት ትክክል ነበር። ግማሹ ሰው ከየቤቱ ብቅ እያለ ሲያይ፣ ቀሪው ደግሞ ህፃናት ልጆች ከቤት እንዳይወጡ እየተከላከለ በሩን ይዘጋል። መንገደኞችም እንዲሁ እጃቸውን በማወዛወዝ ድጋፍ ሲሰጡን፣ ጥቂቶች ደግሞ በፍጥነት በመጓዝ ከኛ ይርቃሉ። ድምጻችን በርቀት እንደሚሰማ ጥርጥር አልነበረኝም። በሰልፉ ፊት ከሚሄዱት መካከል አንዱ እኔ ነበርኩ። በስተግራ በኩል አንድ ወጣት ከኛ ራቅ ብሎ መሬት እያየ ይከተለን እንደነበር አሁን ድረስ ትዝ ይለኛል። ስሜታችን ብሎ ለደቂቃዎች እንደተጓዝ አንድ ጥይት ከፊት ለፊት አቅጣጫ ተተኮሰብን። ከዚያ ሁለት፣ ሶስት፣ አራት ጥይቶች። ሁሉም የሆነው በቅጽበት ነበር። ወዲያው ከእኔ ኋላ ከሰልፈኛው መሃል አንድ ቦምብ ፈነዳ። ሰልፉም ተበተነ። ፊት ለፊት ከነበርነው ልጆች መካከል ሁለት ልጆች ሲወድቁ ገና ከማየቴ፣ ከጎኔ የነበረች አንድ ሌላ ሴት ልጅ እጄን ጨምዳ ይዛ አጠገቤ ወደቀች። አሁንም ይህ ሁሉ የሆነው በጥቂት ሰከንዶች ውስጥ ነበር። ሁለት እጄን ብብቷ ስር ከትቼ ላነሳት ስሞክር፣ እኔው ራሴ ቀኝ እግሬ ላይ በጥይት ተመታው። ሁለተኛው ጥይት የቆምኩበት የባቡር ሐዲድ ላይ ነጥሮ ከፍተኛ ብልሽታ ፈጠረ። የጥይቱ ብዛት ቁጥር ስፍር የለውም። ብርሃኑም አካባቢውን አጠቀለቀው። ሁሉም ጥይት የሚተኮሰው ወደ እኛ እንጂ ወደ ሰማይ አልነበረም። ልጅቷ በእኔ ድጋፍ ተነስታ፣ እኔ ብዙ አርቅም ተመትቻለሁ፣ አንተ አምልጥ ብላ ወደ ግራ አቅጣጫ ሆዷን ይዛ ሮጠች። እኔም በስተቀኝ ወደ ነበረ አንድ ቤት ሮጥኩ። የግቢውን በር ስገፋው ዝግ ስለነበር በአጥሩ ላይ ተወንጭፌ ስዘል ሌላ ጥይት ተተኮሰብኝ። ሆኖም አላገኘኝም። ቆርቆሮውን ቦድሶ ታለፈ። አንድ ሙሉ የቆርቆሮ ከፍታ ያለውን አጥር እንዴት እንደዘለልኩት እግዚአብሔር ይወቀው። ግቢው ውስጥ በጥይት ድምፅ የተረበሸ አንድ ትልቅ ውሻ በረንዳ ላይ ተኮራምቶ ያለቅሳል። የሚተኮሰው የጥይት ብዛት በእውን ሳይሆን በፊልም ላይ የሚታየውን አይነት ነበር። ጨለማው በጥይት ብልጭታ ተሸንፏል። ተኳሾቹ ይጫጫዋሉ። ያዘው፣ በዚህ በኩል በለው፣ በላት ይላሉ። የጥይቱ ድምፅ ሲበዛብኝ በፍጥነት ወደ ጓሮ ሄጄ አደፈጥኩ። አብዮት ጥበቃዎቹ የገባሁበትን ቤት በርግደው ሲገቡ ተሰማኝ። ይህን ጊዜ በጓሮ በኩል እንደ ነገሩ በታጠረ ሌላ ግቢ ውስጥ አጥር ዘልዬ ገባሁ። ሌላም ውሻ ሁለተኛው ቤት ግቢ ውስጥ ነበር። ስለታሰረና በጥይት ጩኸት ደንግጦ ስለነበር አልተቸገርኩም። ባለቤቶቹ በራቸውን ዘግተው ተቀምጠዋል። ማድቤት ገብቼ ለመደበቅ አሰብኩ። ሆኖም አጥር ስዘል የተኮሱብኝ አብዮት ጥበቃዎች ይከተሉኛል ብዬ ስለሰጋሁ ከግቢ መሻገሬን ቀጠልኩ። የሦስተኛውን ቤት የሚለየው የሳጠራ አጥር ስለነበር በእግሬ ስረግጠው መሃል ለመሃል ተቦደሰ። እሱን ደረማምሼ ገባው። በተመሳሳይ ሁኔታ ባለቤቶቹ ቤታቸውን ዘግተዋል። ዋናው የግቢ በር በእንጨት መቀርቀሪያ ተዘግቷል። እዛው ትንሽ ቆየው። የጥይት ድምፅ እንደ ጉድ ይሰማል። ተኩሱም የሚያቆም አልሆነም። ምን ያህል ደቂቃ እንደቆየው ትዝ አይለኝም። እዚያ ወርፍቼ ያለው በድንገት የነበርኩበት ቤት ሰዎች የበረንዳ መብራት አበሩ። ቶሎ ብዬ የግቢውን በር ከፈትኩና ወጣሁ። የውስጥ ለውስጥ መንገድ አገኘው። ጭር ብሏል፣ በደንብም ጨልሟል። የውር ድንብሬን ወደፊት ተጓዝኩ። ብዙ ሳልሄድ ሰልፋችንን እናጠናቀቅበት ወደ ነበረው የፍላሚንጎ አቅጣጫ የሚወስድ ሰፋ ያለ የሰፈር መንገድ አገኘው። አካባቢው ሰላም ነው። ሆኖም በሁሉም አቅጣጫ የጥይት ድምፅ ያለማቋረጥ ይሰማል። መንገደኛ ብዙ የለም። ያሉትም በፍጥነት ወደየቤታቸው ይጓዛሉ። ወደ ዋናው የቦሌ መንገድ ላይ እንደወጣው ቀኝ እግሬን ያዘኝ። ለካ በጥይት መመታቴን ረስቼው ነበር። የመንገድ መብራት ተጠቅሜ ህመም የተሰማኝን ቦታ አዳበስኩት። ከጉልበቴ በላይ በስተቀኝ በኩል ሱሪዬን በስታ የገባች ጥይት እንዳለች ተረዳው። እያነከስኩ መንገዴን ቀጠልኩ። አስፋልቱን ተሻግሬ በግሪክ ክለብ ውስጥ ለውስጥ በማድረግ የባምቢስን ድልድይ በስተግራ ትቼ የቤቴን አቅጣጫ ያዝኩ። ማለቂያ የሌለው የጥይት ድምፅ በብዛት ይሰማል። አዲስ አበባ ታምሳለች። በቤቴ መታጠፊያ ላይ ስደርስ ራቅ ብሎ የቀበሌያችን አብዮት ጥበቃዎች ሱቅ በር ላይ ቆመው አየኋቸው። የቤታችን አካባቢ የመንገድ መብራት ስላልነበረ ከታች ስመጣ አላዩኝም። ወደ ቤቴ መግባቴን ትቼ በቀጥታ ወደ እነሱ ሄድኩ። ሁሉም ያውቁኛል። ከሩቅ ሰላምታ ሰጠቻቸው። ሲጋራ ገዛውና እዛው ሱቅ ደጃፍ ቆሜ ማጨስ ጀመርኩ። በዚህ ሰዓት ከቤት ይወጣል እንዴ? ብትገባ አይሻልም? አለኝ አንድ አብዮት ጠባቂ ከቤት የወጣው መስሎት። ሲጋራ ልገዛ ነው የመጣሁት። እቤት ነበርኩ። የተፈጠረ ነገር አለ እንዴ? የተኩስ ድምፅ የሰማው መስሎኛል አልኳቸው። እኛም አላወቅ ሲተኮስ ነው ያመሸው አለኝ ባለሱቁ። ለነገሩ ብዬ ጥርሴን ነክሼ ማንከሴ ሳይታወቅ እንደሚዘንጥ ሰው ቀስ እያልኩ እየተራመድኩ ወደ ቤቴ ሄድኩ። ግቢ ውስጥ እንዳለው ሳሚ ወንድሜ ጨርቅ አስመጥቼ በቧንቧ ውሃ የእግሬን ደም እያራስኩ አጠብኩት። ጥይቷ አጥንቴ ድረስ አልደረሰችም። ስጋዬን በስታ በቅርብ ነው ያለችው። ግራና ቀኝ ይዤ በኃይል ብጫናት ልትወጣ ትችል ነበር። ደሜን ካጣጠብኩና ቁስሌን ካጸዳሁ በኋላ በጨርቅ አስሬው እናቴን ሰላም ሳልል ደክሞኛል ብዬ ወደ መኝታዬ ሄድኩ። ሌሊቱን ስነዳደርኩ። ንዴት፣ ቁጭትና ድንጋጤ ተባብረው ህመሙ እንዳይሰማኝ አድርገዋል። ሆኖም ሸለብ ያለ እንቅልፍ እንኳ ሳይወስደኝ ነጋ። በዓይኔ ተደጋግሞ ይመጡ የነበሩት ማንነታቸውን ያለየኋቸው ሁለት ልጆችና ሴቷ ልጅ ነበሩ። ሦስቱም ከወደቁበት ተነስተዋል። ከዚያ በኋላ እንዴት እንደሆኑ በፍጹም አላውቅም። ሴቷ ልጅ እያዘገመች በስተግራ ወደ ነበሩት ቤቶች አቅጣጫ መሄድ ስትጀምር ነበር እኔ በተቃራኒው የነበረውን የቆርቆሮ አጥር ዘልዬ የገባሁት። እኔ ተመትቻለሁ፣ አንተ አምልጥ የሚለው የልጅቷ ድምፅ ሌሊቱን ሙሉ ከአእምሮዬ አልጠፋም። ሁለት እጄ ደግፌ ሳነሳት በሁለቱም መዳፏ ሁለቱንም ክንዶቼን ጥብቅ አርጋ ከያዘች በኋላ ነበር የለቀቀችኝ። ሌሊቱን ሙሉ እጆቿ እጄች ላይ ያሉ ይመስል አሁንም ክንዴን ስዳብስ አደርኩ። ንጋት ላይ እንደ አዲስ ልቤ በሐዘን ደማ፣ ጭንቅላቴ ተበጠበጠ፣ የራስ ምታት ሊያፈነዳኝ ደረሰ። ዓይኔ አምጦና ቀልቶ 12 ሰዓት አካባቢ ተነስቼ እግሬ ላይ ያሰርኩትን ጨርቅ ፈታሁት። የደረቀ ደም ተጋግሯል። የቁስሉ አፍ እንደ ተከፈተ ነው። በውሃ አርጥቤ የደረቀውን ደም ከጠራረኩ በኋላ በሌላ ጨርቅ ግጥም አድርጌ አስሬ ወደ ሱቅ ሄድኩ። ባለሱቁን አስከፍቼ የራስ ምታት መድኃኒት አስፕሪን ገዛሁና ዋጥኩ። ተመልሼ ለመተኛት ሞከርኩ፣ ግን አልቻልኩም። ሰውነቴ እንደ ተረበሸ ነው። ከእግሬ ይልቅ ውስጤን ይህ ነው የማልለው ህመም ይሰማኛል። ሆዴን አይደለም ልብንም ሆነ ጀርባዬን አልነበረም። የትና እንዴት እንደሚሰማኝ ማወቅ አቃተኝ። ሁኔታዬን እናቴ እንደታውቅ በማለት ልብሴን ደባብሼ አንድ ሰዓት ሳይሆን ከቤቴ ወጣሁ። በዚያን ዕለት በርካታ ቀጠሮዎች ነበሩኝ። እግረ መንገዴን ሰልፍ ላይ ያየሁትን ጓደኛዬን አገን እቤቱ ሄጄ ደህንነቱን አረጋገጥኩ። ከዚያም ወደ ስታዲየም ሄጄ ቡና እየጠጣሁ ቆየሁ። የመጀመሪያው ቀጠሮዬ ከኤደ ጋር ነበር። ሳገኘው ፊቱ ገርጥቷል። ሰላምታ ተሰጣጥተን ቁጭ እንዳል እህቴ ማታ አልመጣችም ሳትያዝ አትቀርም፣ ሰላማዊ ሰልፍ ላይ የነበረች ይመስለኛል አለኝ። በአካል አውቃት ስለነበር ደነገጥኩ። አብረን አንድ ሰልፍ ላይ እንደነበርን ገባኝ፣ ግን አላየዋትም። እሱን ካጽናናው በኋላ እኔም መቁሰሌንና ጥይቷ እግሬ ውስጥ መኖሯን ስነግረው ክፉኛ ደነገጠ። እህቱን በየፖሊስ ጣቢያውና ሐኪም ቤት ለመፈለግ ቤተሰቦቹ እንደሄዱና እሱም ለፍለጋ እንደሚሄድ ነግሮኝ ተለያየን። ቆይቶ እንደተረጋገጠው እህቱ እዚያው ሰልፍ ተገድላ ነበር። ነፍስሽን በገነት እህቴ። ለሌላ ቀጠሮዬ ሜክሲኮ እያነገስኩ ተጓዝኩ። ያገኘኋቸው አባላት ስለ ሁኔታው ያውቃሉ፣ ከኔ በተሻለም መረጃ አላቸው። አዲስ አበባ በደም ታጥባ ማደሯን ነገሩኝ። ልጆች ያልሞቱበት አንድም ሰልፍ እንደማይኖር ገምተዋል። ሰውነቴ ደነዘዘ፣ አፌ ደረቀ፣ ራስ ምታቱ እንደገና ይፈልጠኝ ገባ። ከልጆቹ ጋር ብዙ መቆየት አልፈለግኩም። መቁሰሌን እንኳን አልነገርኳቸውም። ሶስተኛው ቀጠሮዬ ከሜክሲኮ ወደ አምባሳደር ቲያትር እያዘገምኩ ሲሄድ መንገዱ ሁሉ ይከብዳል። ነጠላቸውን እንደ ነገሩ ጣል ያደረጉ ወጣት ሴቶችና እናቶች ሁለት ሶስት በመሆን እያለቀሱ ሲሄዱ በተደጋጋሚ አየው። ቀደም ብዬ ያገኘኋቸው ልጆች መረጃውን ስለነገሩኝ ነው መሰል በመንገድ ላይ የማገኛቸው ሰዎች ሁሉ በሐዘን ተውጠው ታዩኝ። ወታደሮች ባልተለመደ ሁኔታ በብዛት ይታያሉ። አይናቸው እየተቅበዘበዘ፣ አፌ አሁንም ይደርቃል። ሲጋራ በላይ በላይ አጨሳለሁ። እግሬን በጣም እየጠዘጠዘኝ ስለነበር ማረፍ ስለፈለው ሰንጋተራ መታጠፊያ ላይ የነበረው አረንጓዴ ቡና ቤት ገባው። አልፎ አልፎ የሚሄድበት ቡና ቤት ስለነበር አስተናጋጆቹን አውቃቸዋለሁ። ለስላሳ በውሃ እየበረስኩ ጠጣው። አንድ አስተናጋጅ አጠገቤ መጣ፣ ቁጭ አለች። አዲስ አበባ ልጅ አልተረፈም አሉ አለችኝ። አዎን ይባላል ስላት፣ ብዙ ልጆች እኛ ሰፈር ሞተዋል። ወደ ተክለ ሃይማኖት ያለችኝ መሰለኝ። ሬሳቸውንም አልሰጥም ብለዋቸዋል። ከዚያ ወዲያ ያለችውን አልሰማውም። እምባዬ ስለመጣ ሂሳቡን ከፍዬ ወጣው። አጠገቤ ተመተው የወደቁት ሁለት ልጆች፣ እኔ ተመትቻለሁ አንተ አምልጥ ያለችኝ ሴት ልጅና እህቴ ማታ አልመጣችም ያለኝ ኤደ ሁሉ በሐሳቤ መጡ። የሁሉም ሬሳ ምኒልክ ሆስፒታል ተዘርግቶ ታየኝ። ቤተሰብ እየየ ሲል እንደገና ደግሞ ሞታቸው አመጽ ሲቀሰቅስ ታየኝ። የሟች ቤተሰቦች አደባባይ ሲወጡና የሞት ሽረት ትግል ሲያደርጉ የእውነት ያህል ወለል ብሎ ታየኝ። ወደ ብሔራዊ ቲያትር አካባቢ ስደርስ መትረየስ የደገኑ ወታደሮች ሁለት ቦታ ተመለከትኩ። ሌሎች ወታደሮች ደግሞ ጥግ ጥግ ይዘው ቆመዋል። ከታክሲ የሚወርዱና አውቶቡስ ላይ የሚሳፈሩ በርካታ እናቶች ነበሩ። ነጠላ ወገባቸው ላይ ያሰሩ ሴቶች እዚህም እዚያም ይታያሉ። አምባሳደርና አካባቢውም ተመሳሳይ ነበር። ጮክ ብሎ የሚናገር ሰው የለም። ብዙ ወጣት እንደ ቀድሞው አይታይም። አዋቂ ሰዎች በቀስታ እያወሩ ወደሚሄዱበት ይሄዳሉ። ተወልጄ ያደግኩባት አዲስ አበባ እንደዚያን ቀን ሆና አይቻት አላውቅም። አምባሳደር አከባቢ ያገኘውት የዞናባል ጸጉሩ ተንጨባሯል። አይኑ ቀልቷል፣ ልብሱ በጣም ቆሽሿል። ያረገው ጫማ ከቆሻሻ ገንዳ የወጣ ይመስላል። ቀጥቶ የማውቀው ሰው ሳይሆን እቃ ተሸካሚ የቀን ሰራተኛ ወይም ቤት አልባ በረንዳ ዳሪ መሰለኝ። አልቀናል፣ ልጅም የተረፈ አይመስለኝም አለኝ። መልስ አልሰጠሁትም። ከኪሴ የማይጠፋውን ማበጠሪያ አውጥቼ ሰጠሁት። እምቢ አለኝ። በግድ እንዲያበጥር አደረኩትና ወደ ፖስታ ቤት ጀርባ ሄደን ጫማችንን አስጠረግ። የራሴን ባላውቅም እሱ ግን ሰው መሰለ። በሺ የሚቆጠሩ ልጆች እንደሞቱ ግምቱን ገለጸልኝ። የቆሰሉ ልጆች በግላቸው ሆስፒታል ሲሄዱ እየተያዙ ስለሆነ ሌሎች ጥንቃቄ እንዲያደርጉ መልእክት እንዳስተላልፍ ነገረኝ። ያባ ሕክምና ስለሚሰጥ እስከ መጠነኛ ደረጃ ጉዳት ለደረሰባቸው ልጆች ማሳከም ዋነኛ ስራችን እንደሆነ ገለጸልኝ። እኔ እርዳታ እንዳገኝ ከምሽቱ አንድ ሰዓት መርካቶ ሰባተኛ አካባቢ የምንገናኝበት ኮድ እዛው አዘጋጅቶ ሰጠኝ። ሌሎች የቆሰሩ አባላት ካሉ ሪፖርት እንዳደርግለትና ከሰዓት በኋላ እንድንገናኝ ተቀጣጥረን ተለያየን። በዚያ ቀንና በማግስቱ በሪጅናችን የተወሰኑ ልጆች ሕክምና አገኙ። እኔ ግን በተባለው ሰዓት ሐኪሙ ጋር ለመድረስ አልቻልኩም። የሚሄደው እያነከስኩ ስለነበር የቀጠሮ ሰዓት አሳልፌያለሁ። ከሐኪሙ ጋር የሚያገናኘኝ አባል የቀረው ስለመሰለው ጥሎኝ ሄዷል። እንደገና ሌላ ኮድ አሰርቼ በማግስቱ በተመሳሳይ ሰዓት ተገናኘን። ሆኖም ቀድመው በመታከም ላይ የነበሩ አባላት ስለነበሩ እስከ ምሽቱ 2 ሰዓት ድረስ ሰባተኛ አካባቢ አንድ ሻይ ቤት ለመቆየት ተገደልኩ። ጠይሙ የኢህአፓ ሐኪም ልክ እንደኛው ቀጭን ነበር። መርካቶ ስርቻው ውስጥ በጣም ጠባብ ክፍል ቤት ውስጥ ነበር ያገኘሁት። እግሬን ሳሳየው ጫፍ ላይ የነበረችው ቀለህ ወደ ውስጥ መግባቷን፣ አጥንቴን ግን በአጋጣሚ እንዳላገኘችው ግምቱን ነገረኝ። ጥይቷን ለማውጣት መለስተኛ ቀዶ ጥገናና ማደንዘዣ ያስፈልጋል። ሆኖም ማደንዘዣ ስለጨረሰ ቁስሉን የሚያደርቅልኝን አንድ መርፌ ወጋኝ። ከዚያም በሌላ ያረዘመ ቀጠሮ መልእክት እንደሚልክልኝና ጥይቷን እንደሚያወጣልኝ ተነጋግረን ተለያየን። ከዚያ በኋላ እሱም አላስጠራኝም፣ እኔም ልምጣ ወይ ብዬ መልእክት አላኩበትም። ትንሣኤ የቀኝ እግሩን ሱሪ ከፍ አድርጎ ትንሽ ክብ ጠባሳ አሳየኝ። ጥይቷም እስካሁን ድረስ እንዳለች ነገረኝ። ገረመኝ። ጥይት ይህን ሁሉ ዘመን ምንም ጉዳት ሳያደርስ እንዴት ሊኖር እንደሚችል ከዚያ በፊት አላውቅም ነበር። በተአምር ካልሟሟች በስተቀር አላወጣዋትም። ለማንኛውም በ24 ሰዓት ውስጥ ቁስሉ ጠገግ አለልኝ። በሦስተኛው ቀን እያነከስኩ መሄዴን አቆምኩ። ተአምር ነበር የሆነብኝ። እነሆም ይህን ሁሉ ዓመት ጥይቷ ከኔው ጋር ትኖራለች። ስሞት ደግሞ ከኔ ጋር ትቀበራለች። ወደ አፈርነትም አብረን እንቀየራለን። አይዞሽ አጥፍቶ ጠፊዋ ጠላቴ፣ ብዙም ባይሳካልሽም ተልእኮሽን ተወጥተሻል። ታምር ነው አልኩ ሳላስበው ጮክ ብዬ። ወዲያው በሐሳብ ተዋጥኩ። ትንሣኤ ጣጣረ ከማየት ውጭ ምንም አላለም። ትንሽ ፋታ ሰጠሁትና ከዚያስ አልኩት። የ1969 ዓመተ ምህረት የሜዴይ ሰላማዊ ሰልፍ ለአባላትና ለድርጅታችን ከቀይ ሽብር ቀጥሎ የሐዘን ማቅ ያለበሰን ክስተት ነበር። ያ ሁሉ እልቂት በተወሰነ ደቂቃ ውስጥ እንዴት ሊፈጸም ቻለ? የሁሉንም ሰልፍ ቦታና ሰዓቱን ደርግና አጋሮቹ እንዴት አወቁ? አእምሯችንን የበጠበጡ ጥያቄዎች ነበሩ። ሰልፉን ያስተባበረው የትኛው አካል ነበር? የለባደሮቹ? የፓርቲ መዋቅር? የወጣት ክንፍ? ቀደም ብዬ እንደነገርኩ እኔ እስከማቀው ድረስ ዋንኛ የሰልፉ አዘጋጅ የላባደሩ እንጂ የወጣት ክንፉም ሆነ የፓርቲው አልነበረም። በግሌ በፍጹም አረሳውም። በሁለቱም በኩል ከወጣት ክንፉና በፓርቲው የመጣው መልእክት ደርሶኛል። እንደ ቀላልና ተራ መረጃ ነው የነገሩን። ኋላ ላይ በሌላው ዞን በካዛንቺስ አካባቢ መስለኛል ይሰራ ከነበረ አባል ጋር ጉዳዩን አንስተናል። እሱም እንደኔ ተመሳሳይ ግንዛቤ ነበረው። ሆኖም ወህኒ ቤት እያለን ያገኘሁት ሌላ ልጅ የመርካቶ አካባቢ ሳይሆን አይቀርም ከኔ ጋር አይስማማም። እንደሱ አባባል የኛ አባላት ብቻ ሳይሆን ደጋፊዎችም እንዲሰለፉ በወጣት ሊጉ የበላዮች እንደተነገራቸው አውቶኛል። እንግዲህ ይህ ወጥነት የጎደለው ሰላማዊ ሰልፍ ነበር ለገዳዮቻችን የራስ ግብዣ የሆነው። መንግስት ሰልፍ እንደሚካሄድ አውቆ ነበር ማለት ነው? ሰልፍ እንደሚካሄድ ደርግ ቀድሞ መረጃ ደርሶታል። የከዱን አንጃዎች ናቸው ሚስጥሩን የገለጹት የሚሉ የኛ ልጆች አሉ። ሌሎች ደግሞ የደህንነት ሰዎች ናቸው ቀድመው ያወቁት የሚሉ ማጋጥመውኛል። ለሁለቱም ግን መረጃ የለም። ያም አለያ ሁሉም ሰልፍ ላይ ታጣቂዎችና ካድሬዎች አፍጠው ይጠብቁ ነበር። ወደ ሰማይ በመተኮስ ሊበትኑን ይችሉ ነበር። እሱም ይቅር አንድ ሁለት ሰው ቢገሉ ይበቃቸው ነበር። የተላለፈላቸው ጥብቅ ትዕዛዝ ሰልፉን መበተን ሳይሆን እኛን ማጨድ ነበር። እንደታዘዙት ማጨዱን ከሚያዝያ 21969 ዓመተ ምህረት ሰልፍ ፍልቂት ሁለት ቀን በኋላ ጥቁር ልብስ የለበሱና ጸጉራቸውን የተላጩ ሰዎች በመንገድ ላይ እየተያያዙ መታፈስ ጀመሩ። ድርጅቱ ይህ መረጃ እንደደረሰው ጸጉራቸውን የተላጩ ሴቶች በሻሽ እንዲሸፍኑ፣ ጥቁር የለበሱ ደግሞ ሌላ ቀለም ያለው ልብስ ቀላቅለው እንዲለብሱ የሚል ማሳሰቢያ አስተላለፈ። ይህንኑ በፍጥነት ለሁሉም መዋቅሮች አስተላለፍ። በዚህ ማስጠንቀቂያ አባላት ብቻ ሳይሆኑ ከዚያ ቀን ጋር ባልተያያዘ የዘመድ ሞት ጥቁር የለበሱ ዜጎች ጭምር ካፈሳ አመለጡ። የጉዳቱ አጠቃላይ ውጤት ታውቋል። ስንት ሰው እንደሞተ፣ ስንት ሰው እንደቆሰለ፣ ስንት ሰው እንደጠፋ የመሳሰለው ከተወሰነ ጥቅል መረጃዎች ዝርዝርና የተሟላ መረጃ አልተላከም። ለተወሰኑ ቀናት ያህል የሞቱ፣ የቆሰሉና የጠፉ በሚል የአካባቢያችንን መረጃ ግን ልከናል። አገር አቀፍ ደረጃ ስለተፈጸመው መረጃም አልደረሰንም። እስካሁን ድረስ የአዲስ አበባ ብቻ ይነገራል እንጂ ፍጅቱ በክፍለ ሀገር ዋና ዋና ከተሞችና በሌሎች መለስተኛ ከተሞች ውስጥም ነበር። የተላከልን ጥቅል መረጃ አገር አቀፍም አልነበረም። ከተፈታንም በኋላ ከአንዳንድ ልጆች ጋር ሆነን ያስታወስነው የአዲስ አበባውን ያልተሟላ መረጃ ብቻ ነበር። በዕለቱ በመላው አዲስ አበባ 509 ሰልፈኞች ተገለዋል። አብዛኛው ወጣት የተገደለው በሰልፍ ላይ ሲሆን በጥቂት ደቂቃዎች ልዩነት ብቻ ነበር። የተያዙት ልጆች በሁለት መንገድ ነበር የተገደሉት። የመጀመሪያዎቹ በአደገኛ ሁኔታ የቆሰሉት በአካባቢው በሚገኝ ፖሊስ ጣቢያ ወይም ቀበሌ ውስጥ ወዲያው እየተገደሉ መንገድ ላይ ተጣሉ። ሌሎቹ በሰልፉ ላይ ጉዳት ያልደረሰባቸው ወደ ደርግ ጽሕፈት ቤት ተላልፈው ተሰጡ። በማግስቱ ምሽት ላይ በጅምላ በተለያየ ቦታ ተረሸኑ። በግላቸው ሆስፒታል ገብተው የሞቱ አባላት ነበሩ። ቁጥራቸው ግን አልታወቀም። ሆስፒታል ውስጥ ሬሳቸው የተገኘ ልጆች ለቤተሰብ እንዲሰጥ ተፈቅዷል። ሆኖም የጥይት ዋጋ እየተከፈለ ነበር። የዚህም ብዛቱ አልታወቀም። ምንም አይነት አደጋ ሳይደርስባቸው በሰላም የተጠናቀቁ ሰልፎች በሶስት አካባቢ የተካሄዱ ብቻ ነበሩ። ቢያንስ አምስት የተለያዩ ሰልፎች ውስጥ ሰልፈኛው መሃል ቦምብ ፈንድቷል። ቦሌ፣ ወሎ ሰፈር፣ ኦሊምፒያ፣ መሻለኪያና አካባቢው 19 ልጆች ተገለዋል። ሁለቱ ወንድማማቾች ነበሩ። በሰልፉ ላይ 9 10ሩ ደግሞ ከተያዙ በኋላ የተገደሉ ናቸው። ከ20 በላይ ቆስለዋል። ቆስለው በግላቸው ሐኪም ቤት ሲሄዱ በደህንነት ተይዘው የተገደሉ ሁለት ልጆች ነበሩ። ሬሳ መውሰድ እንዴት ተፈቀደ? የትኛው ባለስልጣን እንደፈቀደ አይታወቅም። ዳግማዊ ምኒልክ ሆስፒታል የሬሳ ቤቱ ስለሞላበት ቶሎ የሚረከብለት ይፈልግ ነበር። ከዚህም በላይ በብዙ ሺህ የሚቆጠር ቤተሰብ አካባቢውን ስላጥለቀለቀውና ያልታሰበ አመጽ ይነሳል በሚል ፍራቻ ህዝቡ ቶሎ እንዲበተን እንደ መፍትሄ የተጠቀሙበት ነበር። ለማንኛውም ሬሳቸው ገንዘብ ተከፍሎበት ለቤተሰብ የተሰጡት በየአካባቢያቸው ሲቀበሩ በከፍተኛ ድምቀት ነበር። በርካታ ቀብር የተካሄደው ድርቅ እየተወገዘ ሟቾቹ እየተወደሱ ነበር። ሞታቸው የበለጠ እንደሚያጠናክረን ለበለጠ መስዋዕትነት እንደሚያዘጋጀን ፊት ለፊት ያለ ፍርሃት ተፈክሯል። ይህ እኔ በተካፈልኩበት አንድ በስጢፋኖስና አንድ በኡራኤ የቀብር ስነ ስርዓት ላይ ታይቷል። ሚያዝያ 21 የምሽት ሰልፍ በተደረገ በማግስቱ የተገደሉት ሬሳቸውም የተጣለው በግንፍሌ ድልድይ፣ በጎጃም መንገድ፣ በኮተቤና በአቃቂ ነበር። በሰልፉ ማግስት ከተረሸኑት መካከል ጥቂት ከሞት የተረፉ ልጆች እንደነበሩም ሰምቻለሁ። ከነዚህ መካከል የተወሰኑት ወደ ተለያዩ ሆስፒታል ሄደው ሕክምና አግኝተዋል። ዶክተሮች፣ ነርሶችና የመዝገብ ቤት ሰራተኞች በሙሉ በመተባበር በጥይት የተመቱትን ልጆች ማንነት ሳያሳውቁ ሕክምና እያደረጉ በፍጥነት ከሆስፒታል በማውጣት ሕይወታቸውን አትርፈውላቸዋል። በ1969 ዓ.ም. የሜይዴይ እልቂት ከአንድ ዓመት በፊት በ1968 ዓ.ም. የሰራተኞች ቀንን ሜይዴይ ለማክበር የተካሄደው ሰልፍ የእኛ አባላት ከሰራተኛው ጋር ተቀላቅለው ነው የተካፈሉት። እንደነገርኩ ሰልፉ የተካሄደው መንግስት ባዘጋጀው ሰልፍ ላይ አብዮት አደባባይ ነበር። ምንም እንኳ የተወሰኑ አባሎቻችን ቢገደሉ፣ ቢደበደቡና ቢታሰሩም የተሳካ ሰልፍ ነበር። ዘመኑ ሁኔታዎች በፍጥነትና በተወሳሰበ መንገድ የሚቀያየሩበት ስለነበር በሚቀጥለው ዓመት ያንኑ አይነት ሰልፍ ማድረግ አይቻልም ነበር። 1969 ዓመተ ምህረት የሜይዴይ ሰልፍ ከ1968 ዓመተ ምህረቱ በፍጹም የተለየ ነው። በመላው አዲስ አበባ ስለሆነ ሁኔታ ልነግርህ አልችልም። እኔ የተካፈልኩበትን ብቻ ከሞላ ጎደል ላጫውትህ። በዓሉ የሚመለከተው የኢሃፓ የሰራተኛው ላባደሩን ክንፍ ነበር። ምክንያቱም ሜይዴ የሰራተኛው ቀን ነው። በሌላ በኩል ደግሞ ደርግ በመደበኛነት የሚያዘጋጀው የራሱ ሰልፍ አለ። በዚህ ዓመት በእነሱ ሰልፍ ላይ ጸረ ደርግ መፈክር ይዞ መሰለፍ እንደማይቻል እኛም የበላዮቻችንም አውቀናል። ስለዚህ የመንግስትን ኃይል ለመከፋፈል በሚያስችል ሁኔታ በተለያየ ቦታ ሆኖም በተመሳሳይ ሰዓት ከዋናው ህዝባዊ በዓል ቀደም ብሎ በመላው አዲስ አበባ ሰልፍ እንዲካሄድ ከበላይ አካል ተወሰነ። የሰልፉ ብዛት ወደ 25 በሚሆኑ አካባቢዎች እንዲሆን ነበር። በአዲስ አበባ በሚገኙት 25 ከፍተኞች ብዛት አንጻር ተሰልቶ ሳይሆን አይቀርም። ከሰልፉ ቀን ቀደም ብሎ ሁሉም አባላት እንዳይቀሩ በአጽንኦት አልተነገረም። የፈለገና የተመቸው ብቻ እንዲካፈል የታሰበ በሚመስል መልክ ነው መልእክቱ የተላለፈው። እኔም ወደ ታች እንዲተላለፍ ያደረግኩት በዚሁ መንፈስ ነበር። የዚህ ምክንያቱ ሰልፍ እንዲካሄድ የወሰነው ኢላማ የላባደሩ ክንፍ ስለነበር ይመስለኛል። የኢላማ አባላትም በአካባቢያቸው ከኛ ከወጣት ክንፍ አባላት በበለጠ ተነሳሽነት እንዲሰለፉ በጥብቅ ተነግሯቸው እንደነበር ሰምቻለሁ። ሰልፉ የሚጓዝበትን አቅጣጫና ሰዓት እንድንመርጥ አልተጠየቅንም። ካልተጠየቅን ደግሞ ሰልፉ የላባደሮቹ ስለሆነ መነሻውንና መድረሻውን የመረጡት እነሱ መሆን አለባቸው። በእኛ ሰልፍ ውስጥ የሚካፈሉት መኖሪያቸው ወይም ስራቸው በእኛ ሪጅን ውስጥ የሆኑ አባላትና ደጋፊዎቻችን ነበሩ። ሰልፉ ሲካሄድ ስለሚበተኑ ወረቀቶችና ስለመፈክሮች ጉዳይ አንስቼ መጠየቄ ትዝ ይለኛል። ጸሐፊ የሰጠኝ መልስ ግን ለአባደሮቹ ከላኩልን እንጠቀማለን ካልሆነ ግን ይቀራል የሚል ነበር። ይህን የጠየቅኩት የአደፍርስ ማባዣዎች፣ ወረቀቶች፣ ቀለሞችና ማርከሮች በዋነኛነት እኔ ጋር ስለሚቀመጡ ቅድመ ዝግጅት እንዲደረግ በማሰብ ነበር። ለሰልፉ ከ12 ሰዓት በፊት እንዳይነገር ቢባልም አንድ ቀን ሲቀረው ነበር መነሻውንና መድረሻውን ከነሳቱ የሰማሁት። በታችኛው መዋቅር ለነበሩት አባላት መልእክቱን ያስተላለፍነው ግን ከላይ በተነገረን መሰረት የሰልፍ ዕለት ጠዋት ረፋዱ ላይ ነበር። በዚያ ዕለት ከሰዓት በኋላ 11 ሰዓት ሲሆን መደበኛ ቀጠሮዎችን ሲጨርስ ወደ ሰፈሬ ሄድኩ። ቤቴ አጠገብ ከነበረው ከድር ሱቅ በር ላይ ለተወሰኑ ደቂቃዎች ቆሜ አላፊ አግዳሚውን እያየሁ የሚያውቀኝንም ሰላምታ እየሰጠሁ ቆየሁ። ምን ነው ዛሬ በጊዜ ቤት መግባትህ አለኝ ባለ ሱቁ። አንድ ሁለት የሚለኝ ሰው አጥቼ ነው አልኩትና እየቀለፍ ወደ ቤቴ ገባሁ። ሱቅ በር ላይ ቆሜ መታየት የፈለግኩት ሆን ብዬ ነው። ቆይቶም ቢሆን ስለ ሰልፉ ሰው ሁሉ ስለሚሰማው ቤቱ በጊዜ ገብቷል ሰልፉ ላይ አልነበረም እንድባል ፈልጌ ነበር። ወዲያው ማሰሪያ ያለው ጫማና ብዙ ጊዜ የማልለብሰውን ጃኬት ቀይሬ ከቤት ወጣሁ። እንደለመድኩት ወደ ቤት የገባሁበትን መንገድ ቀይሬ ውስጥ ለውስጥ ቦሌ ማተሚያ ቤት ፊት ለፊት ደረስኩ። ሰልፉ የሚጀመረው ከኦሊምፒያ ወደ መስቀል ፍላወር በሚወስደው መንገድ የቀድሞው የባቡር ሐዲድ በሚያልፍበት እስከ ቅርብ ጊዜ ድረስ ሙሉ ሸዋ ስጋ ቤት ላይ ነበር። አካባቢው በዚያ ጊዜ ጥቂት ቤቶች ብቻ የሚገኙበት ሜዳማ ነበር። እዚያ ስደርስ ለ12:05 ጉዳይ አካባቢ ይመስለኛል። ጥቂት ወጣቶች በርቀት ተበታትነው ይታያሉ። አንድ የኤሌክትሪክ ምሰሶ ተደግፌ ቆምኩ። ቀኑ አጭር ስለነበር ይመስለኛል ባልተለመደ ሁኔታ ጨለም ብሏል። ከሌላው ቀን በተለይ ፀሐይ ሙሉ በሙሉ በጊዜ እየጠለቀች ነው። ከአድማስ ባሻገር ደም መሰል ብርሃን በሰፊው ተዘርግቷል። ያ ክስተት በተለይ ለሰዓሊያንና ለተፈጥሮ አድናቂዎች ኩፍሽት ነበር። በሁለትና በሶስት ደቂቃ ውስጥ ከተለያየ አቅጣጫ አንድም ሁለትም የሆኑ ወጣቶች አካባቢውን ሞሉት። ከግምቴ ውጭ አንዳንድ ልጆች በወረቀት ላይ የተጻፉ መፈክሮች ይዘዋል። ማን ያዙ እንዳላቸው አላወቅኩም። ሰዓቴን ሳይ 12 ሰዓት ሆኗል። ሰልፉ መጀመር አለበት ምክንያቱም ተነግሮናል። ከቆምኩበት ቦታ ተነስቼ ቀስ እያልኩ ወደ ሜዳው መሃል ሄድኩ። የሰልፉን መጀመር የሚጠብቁት ወጣቶች በየጥግ ጥጉ ቆመዋል። ሰውነቴን በጣም ቀፈፈኝ። ግራ ተጋብቼ ትንሽ እንደቆየሁ እንደገና ሰዓቴን ሳይ 12 ሰዓት አልፏል። ከነበርኩበት የሜዳው መሃል ተነስቼ ወደ ሐዲዱ አመራው። ከአንድ የሰፈሬ ልጅ በስተቀር ጸሐፊዬን ወይም አብሬ የምሰራቸውን ልጆች አንዱንም ማየት አልቻልኩም። እየጨለመ ስለነበር ከሩቅ ሰው መለየት አይቻልም። ሰዓቱ እየሄደ ነው። ሰዓት ማሳለፍ በእኛ ቤት ያልተለመደና አደጋንም የሚጋብዝ እንደሆነ አውቃለሁ። ሰልፉ የተሰረዘ መሰለኝ። በዚህ አይነት ውጥረት ላይ እያለሁ ድንገት አንድ ሰው ከኦሊምፒያ አቅጣጫ በፍጥነት ሲመጣ አየሁት። መጀመሪያ መንገደኛ መስሎኝ ነበር። እኔ ቆምኩበት አካባቢ ሲደርስ በአካባቢው የቆምነውን ልጆች በእጁ እየጠቀሰ ወደ መሃል እንድንንቀሳቀስና ሰልፉን እንድንጀምር በእጁ ምልክት ሰጠን። የሰውየው ችኮላ ከቁጥጥር ውጭ በሆነ መንገድ እንደ ዘገየ አይነት ነበር። ይህን ጊዜ እኔ ወደ መሃል በፍጥነት በመሄድ በተለያየ አቅጣጫ የነበሩትን ልጆች እንዲጠጉ በእጅ ጭብጨባ ጠራው። ሰውየውን የረዳሁት በዋነኝነት እኔ ነኝ፣ ምክንያቱም ሰልፉ የሚጀመርበት ሰዓት አልፏል። በሌላ አካባቢ ሰልፉ ስለሚጀመር ሁሉም ቀበሌዎችና ወታደሮች ስለሚሰሙ አካባቢያቸውን መጠበቅ ይጀምራሉ። እኛንም ሳንጀምር ይደርሱብናል የሚል ግምት ነበረኝ። በጥቂት ሰከንዶች ውስጥ ሜዳው ላይ ተበታትኖ በየጥጋ ጥጎ ቆሞ ይጠብቅ የነበረው ሰው ሐዲዱ ላይ ስለተሰባሰበ ሰልፉ ተጀመረ። የሰልፉ አቅጣጫ እንዲሆን የተወሰነው ከሙሉሸዋ ስጋ ቤት ተነስተን በቀድሞው የባቡሩን ሐዲድ ላይ በመጓዝ ወደ መሿለኪያ አቅጣጫ ማቅናት፣ እዚያ ከመድረሳችን በፊት በፍላሚንጎ ጀልባ በኩል ዋናው የቦሌ መንገድ በመሄድ ማጠናቀቅ ነበር። ሜይዴይ የላባደሩ በዓል ነው የሚለው መፈክር የመጀመሪያው ይመስለኛል። ሰልፈኛው መልሶ አስተጋባ። ኢህአፓ የላባደሩ ፓርቲ ነው። ጊዜያዊ ህዝባዊ መንግስት ይቋቋም። ዴሞክራሲ ያለ ገደብ። አካባቢው ቀውጢ ሆነ። በግራና በቀኝ የነበሩት ነዋሪዎች፣ በዝቅተኛ የኑሮ ደረጃ ላይ የነበሩ ዜጎች ስለነበሩ የሰልፉ አቅጣጫ የተመረጠበት ስሌት ትክክል ነበር። ግማሹ ሰው ከየቤቱ ብቅ እያለ ሲያይ፣ ቀሪው ደግሞ ህፃናት ልጆች ከቤት እንዳይወጡ እየተከላከለ በሩን ይዘጋል። መንገደኞችም እንዲሁ እጃቸውን በማወዛወስ ድጋፍ ሲሰጡን፣ ጥቂቶች ደግሞ በፍጥነት በመጓዝ ከኛ ይርቃሉ። ድምፃችን በርቀት እንደሚሰማ ጥርጥር አልነበረኝም። በሰልፉ ፊት ፊት ከሚሄዱት መካከል አንዱ እኔ ነበርኩ። በስተግራ በኩል አንድ ወጣት ከኛ ራቅ ብሎ መሬት መሬት እያየ ይከተለን እንደነበር አሁን ድረስ ትዝ ይለኛል። ስሜታችን ብሎ ለደቂቃዎች እንደተጓዝ አንድ ጥይት ከፊት ለፊት አቅጣጫ ተተኮሰብን። ከዚያ ሁለት፣ ሶስት፣ አራት ጥይቶች። ሁሉም የሆነው በቅጽበት ነበር። ወዲያው ከእኔ ኋላ ከሰልፈኛው መሃል አንድ ቦምብ ፈነዳ። ሰልፉም ተበተነ። ፊት ለፊት ከነበርነው ልጆች መካከል ሁለት ልጆች ሲወድቁ ገና ከማየቴ፣ ከጎኔ የነበረች አንድ ሌላ ሴት ልጅ እጄን ጨምዳ ይዛ አጠገቤ ወደቀች። አሁንም ይህ ሁሉ የሆነው በጥቂት ሰከንዶች ውስጥ ነበር። ሁለት እጄን ልብቷ ስር ከትቼ ላነሳት ስሞክር እኔው ራሴ ቀኝ እግሬ ላይ በጥይት ተመታው። ሁለተኛው ጥይት የቆምኩበት የባቡር ሐዲድ ላይ ነጥሮ ከፍተኛ ብልጭታ ፈጠረ። የጥይቱ ብዛት ቁጥር ስፍር የለውም። ብርሃኑም አካባቢውን አጥለቀለቀው። ሁሉም ጥይት የሚተኮሰው ወደኛ እንጂ ወደ ሰማይ አልነበረም። ልጅቷ በእኔ ድጋፍ ተነስታ እኔ ብዙ አርቅም ተመትቻለሁ አንተ አምልጥ ብላ ወደ ግራ አቅጣጫ ሆዷን ይዛ ሮጠች። እኔም በስተቀኝ ወደ ነበረ አንድ ቤት ሮጥኩ። የግቢውን በር ሲገፋው ዝግ ስለነበር በአጥሩ ላይ ተወንጭፌ ስዘል ሌላ ጥይት ተተኮሰብኝ። ሆኖም አላገኘኝም። ቆርቆሮውን ቦድሶ ታለፈ። አንድ ሙሉ የቆርቆሮ ከፍታ ያለውን አጥር እንዴት እንደዘለልኩት እግዚአብሔር ይወቀው። ግቢው ውስጥ በጥይት ድምፅ የተረበሸ አንድ ትልቅ ውሻ በረንዳ ላይ ተኮራምቶ ያለቅሳል። የሚተኮሰው የጥይት ብዛት በእውን ሳይሆን በፊልም ላይ የሚታየውን አይነት ነበር። ጨለማው በጥይት ብልጭታ ተሸንፏል። ተኳሾቹ ይጫጫዋሉ። ያዘው፣ በዚህ በኩል በለው፣ በላት ይላሉ። የጥይቱ ድምፅ ሲበዛብኝ በፍጥነት ወደ ጓሮ ሄጄ አደፈጥኩ። አብዮት ጥበቃዎቹ የገባሁበትን ቤት በርግደው ሲገቡ ተሰማኝ። ይህን ጊዜ በጓሮ በኩል እንደ ነገሩ በታጠረ ሌላ ግቢ ውስጥ አጥር ዘልዬ ገባው። ሌላም ውሻ ሁለተኛው ቤት ግቢ ውስጥ ነበር። ስለታሰረና በጥይት ጩኸት ደንግጦ ስለነበር አልተቸገርኩም። ባለቤቶቹ በራቸውን ዘግተው ተቀምጠዋል። ማድቤት ገብቼ ለመደበቅ አሰብኩ። ሆኖም አጥር ስዘል የተኮሱብኝ አብዮት ጥበቃዎች ይከተሉኛል ብዬ ስለሰጋሁ ከግቢ ግቢ መሻገሬን ቀጠልኩ። የሶስተኛውን ቤት የሚለየው የሳጠራ አጥር ስለነበር በእግሬ ስረግጠው መሃል ለመሃል ተቦደሰ። እሱን ደረማምሼ ገባው። በተመሳሳይ ሁኔታ ባለቤቶቹ ቤታቸውን ዘግተዋል። ዋናው የግቢ በር በእንጨት መቀርቀሪያ ተዘግቷል። እዛው ትንሽ ቆየው። የጥይት ድምፅ እንደ ጉድ ይሰማል። ተኩሱም የሚያቆም አልሆነም። ምን ያህል ደቂቃ እንደቆየው ትዝ አይለኝም። እዚያው ፍቼ ያለው በድንገት የነበርኩበት ቤት ሰዎች የበረንዳ መብራት አበሩ። ቶሎ ብዬ የግቢውን በር ከፈትኩና ወጣሁ። የውስጥ ለውስጥ መንገድ አገኘው። ጭር ብሏል፣ በደንብም ጨልሟል። የውር ድንብሬን ወደፊት ተጓዝ። ብዙ ሳልሄድ ሰልፋችንን እናጠናቀቅበት ወደ ነበረው የፍላሚንጎ አቅጣጫ የሚወስድ ሰፋ ያለ የሰፈር መንገድ አገኘው። አካባቢው ሰላም ነው። ሆኖም በሁሉም አቅጣጫ የጥይት ድምፅ ያለማቋረጥ ይሰማል። መንገደኛ ብዙ የለም። ያሉትም በፍጥነት ወደየቤታቸው ይጓዛሉ። ወደ ዋናው የፖሊ መንገድ ላይ እንደወጣው ቀኝ እግሬን ያዘኝ። ለካ በጥይት መመታቴን ረስቼው ነበር። የመንገድ መብራት ተጠቅሜ ህመም የተሰማኝን ቦታ ዳበስኩት። ከጉልበቴ በላይ በስተቀኝ በኩል ሱሪን በስታ የገባች ጥይት እንዳለች ተረዳው። እያነከስኩ መንገዴን ቀጠልኩ። አስፋልቱን ተሻግሬ በግሪክ ክለብ ውስጥ ለውስጥ በማድረግ የባምቢስን ድልድይ በስተግራ ትቼ የቤቴን አቅጣጫ ያዝኩ። ማለቂያ የሌለው የጥይት ድምፅ በብዛት ይሰማል። አዲስ አበባ ታምሳለች። በቤቴ መታጠፊያ ላይ ስደርስ ራቅ ብሎ የቀበሌያችን አብዮት ጥበቃዎች ሱቅ በር ላይ ቆመው አየኋቸው። የቤታችን አካባቢ የመንገድ መብራት ስላልነበረ ከታች ስመጣ አላዩኝም። ወደ ቤቴ መግባቴን ትቼ በቀጥታ ወደ እነሱ ሄድኩ። ሁሉም ያውቁኛል። ከሩቅ ሰላምታ ሰጠቻቸው። ሲጋራ ገዛውና እዛው ሱቅ ደጃፍ ቆሜ ማጨስ ጀመርኩ። በዚህ ሰዓት ከቤት ይወጣል እንዴ? ብትገባ አይሻልም? አለኝ አንድ አብዮት ጠባቂ ከቤት የወጣው መስሎት። ሲጋራ ልገዛ ነው የመጣሁት። እቤት ነበርኩ። የተፈጠረ ነገር አለ እንዴ? የተኩሱ ድምፅ የሰማው መስሎኛል አልኳቸው። እኛም አላወቅ ሲተኮስ ነው ያመሸው አለኝ ባለሱቁ። ደህና ደሩ ብዬ ጥርሴን ነክሼ ማንከሴ ሳይታወቅ እንደሚዘንጥ ሰው ቀስ እያልኩ እየተራመድኩ ወደ ቤቴ ሄድኩ። ግቢ ውስጥ እንዳለው ሳሚ ወንድሜ ጨርቅ አስመጥቼ በቧንቧ ውሃ የእግሬን ደም እያራስኩ አጠብኩት። ጥይቷ አጥንቴ ድረስ አልደረሰችም። ስጋዬን በስታ በቅርብ ነው ያለችው። ግራና ቀኝ ይዤ በኃይል ብጫናት ልትወጣ ትችል ነበር። ደሜን ካጣጠብኩና ቁስሌን ካጸዳሁ በኋላ በጨርቅ አስሬው እናቴን ሰላም ሳልል ደክሞኛል ብዬ ወደ መኝታዬ ሄድኩ። ሌሊቱን ስነዳ አደርኩ። ንዴት፣ ቁጭትና ድንጋጤ ተባብረው ህመሙ እንዳይሰማኝ አድርገዋል። ሆኖም ሸለብ ያለ እንቅልፍ እንኳ ሳይወስደኝ ነጋ። በዓይኔ ተደጋግሞ ይመጡ የነበሩት ማንነታቸውን ያለየኋቸው ሁለት ልጆችና ሴቷ ልጅ ነበሩ። ሦስቱም ከወደቁበት ተነስተዋል። ከዚያ በኋላ እንዴት እንደሆኑ በፍጹም አላውቅም። ሴቷ ልጅ እያዘገመች በስተግራ ወደ ነበሩት ቤቶች አቅጣጫ መሄድ ስትጀምር ነበር እኔ በተቃራኒው የነበረውን የቆርቆሮ አጥር ዘልዬ የገባሁት። እኔ ተመትቻለሁ፣ አንተ አምልጥ የሚለው የልጅቷ ድምፅ ሌሊቱን ሙሉ ከአእምሮዬ አልጠፋም። ሁለት እጄ ደግፌ ሳነሳት በሁለቱም መዳፏ ሁለቱንም ክንዶችን ጥብቅ አርጋ ከያዘች በኋላ ነበር የለቀቀችኝ። ሌሊቱን ሙሉ እጆቿ እጄ ላይ ያሉ ይመስል አሁንም ክንዴን ስዳብስ አደርኩ። ንጋት ላይ እንደ አዲስ ልቤ በሐዘን ደማ፣ ጭንቅላቴ ተበጠበጠ፣ የራስ ምታት ሊያፈነዳኝ ደረሰ። ዓይኔ አብጦና ቀልቶ 12 ሰዓት አካባቢ ተነስቼ እግሬ ላይ ያሰርኩትን ጨርቅ ፈታሁት። የደረቀ ደም ተጋግሯል። የቁስሉ አፍ እንደ ተከፈተ ነው። በውሃ አርጥቤ የደረቀውን ደም ከጠራረኩ በኋላ በሌላ ጨርቅ ግጥም አድርጌ አስሬ ወደ ሱቅ ሄድኩ። ባለሱቁን አስከፍቼ የራስ ምታት መድኃኒት አስፕሪን ገዛሁና ዋጥ ተመልሼ ለመተኛት ሞከርኩ፣ ግን አልቻልኩም። ሰውነቴ እንደ ተረበሸ ነው። ከእግሬ ይልቅ ውስጤን ይህ ነው የማልለው ህመም ይሰማኛል። ሆዴን አይደለም ልብንም ሆነ ጀርባይን አልነበረም። የትና እንዴት እንደምሰማይ ማወቃቃደኝ ሁኔታዬን እናቴ እንደታውቅ በማለት ልብሴን ለባብሼ አንድ ሰዓት ሳይሆን ከቤቴ ወጣሁ። በዚያን ዕለት በርካታ ቀጠሮዎች ነበሩኝ። እግረ መንገዴን ሰልፍ ላይ ያየሁትን ጓደኛዬን አገን እቤቱ ሄጄ ደህንነቱን አረጋጋጥኩ። ከዚያም ወደ ስታዲየም ሄጄ ቡና እየጠጣሁ ቆየሁ። የመጀመሪያው ቀጠሮዬ ከኤደ ጋር ነበር። ሳገኘው ፊቱ ገርጥቷል። ሰላምታ ተሰጣጥተን ቁጭ እንዳል እህቴ ማታ አልመጣችም ሳትያዝ አትቀርም ሰላማዊ ሰልፍ ላይ የነበረች ይመስለኛል አለኝ። በአካል አውቃት ስለነበር ደነገጥኩ። አብረን አንድ ሰልፍ ላይ እንደነበርን ገባኝ፣ ግን አላየዋትም። እሱን ካጽናናው በኋላ እኔም መቁሰሌንና ጥይቷ እግሬ ውስጥ መኖሯን ስነግረው ክፉኛ ደነገጠ። እህቱን በየፖሊስ ጣቢያውና ሐኪም ቤት ለመፈለግ ቤተሰቦቹ እንደሄዱና እሱም ለፍለጋ እንደሚሄድ ነግሮኝ ተለያየን። ቆይቶ እንደተረጋገጠው እህቱ በዚያው ሰልፍ ተገድላ ነበር። ነፍስሽን በገነት እህቴ። ጠቅላላ ፕሮግራማችን በዚህ ይጠቃልላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።